አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍለው የወንጌል ትምህርት መስቀል ሳንሸከም ወደ ክርስቶስ የሚታደገው ንብረት ማግኘት አንችልም በሚል ርዕስ ላይ የተመሰረተ ይሆናል። በማቴዎስ ወንጌል ምዕራፍ 16 ከቁጥር 24 እስከ 25 የአምላካችን ቃል እንዲህ ይላል። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል ይላል ጌታችን። ከላይ ጌታችን ሲናገር ያየነው ቃል እኔ ማን እንደሆንኩ ትላላችሁ በማለት ደቀ መዛሙርቱን ከጠየቀ በኋላ ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በማለት በመለሰለት ጊዜ ነበረ። ጴጥሮስ የሰማዩ አባት በመንፈስ ቅዱስ የገለጠለትን የጌታችንን የሕያው የእግዚአብሔር ልጅነቱን ከተናገረ በኋላ ኢየሱስ ክርስቶስ ጌታችን ስለ መከራው ይነግራቸው ጀመር። ጌታ ኢየሱስ ስለ መከራው የተናገረውን የሰማው ጴጥሮስ በቁጥር 22 ላይ አይሁንብህ ጌታ ሆይ ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ ይላል የእግዚአብሔር ቃል። ጌታችንም ይህንን ሁኔታ በማረም እርሱን ግን ዞር ብሎ ጴጥሮስን ወደ ኋላዬ ሂድ፣ አንተ ሰይጣን፣ የሰውን እንጂ እግዚአብሔርን አታስብምና እንቅፋት ሆነብኛል በማለት ጴጥሮስን ሲገስጸው እንመለከታለን። ጌታ ኢየሱስ በጴጥሮስ በኩል ሰይጣናዊ ሐሳብ በመምጣቱ ጠንካራ የሆነ ተቃውሞ ሲያቀርብ ይታያል። ጌታችን ይህንን ተግሳጽ ከሰጠ በኋላ ከላይ ያነበብነውን ቃል ለደቀ መዛሙርቱ ተናገረ። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል አላቸው። ኢየሱስ ክርስቶስ እርሱን ለመከተል መስቀል መሸከም፣ ራስን መካድ የሚያስፈልግ እንደሆነ እንድናስብ ይፈልጋል፣ እንድናውቅ ይፈልጋል። ይህንን አምነን እርሱን እንድንከተል ይገባናል። ጌታ ኢየሱስ ስለ መከራው ብቻ ሳይሆን የተናገራቸው ከመከራው በኋላ በክብር ትንሣኤ እንደሚነሳም ነበረ ለደቀ መዛሙርቱ የነገረው። በቁጥር 24 ላይ ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር ይላል የእግዚአብሔር ቃል። ጴጥሮስ ያልወደደው ጌታችን መከራ መቀበሉንና መገደሉን ነበር። ውድ አድማጮች፣ ጌታ ኢየሱስ መከራ ከተቀበለ በኋላ በሦስተኛው ቀን እንደሚነሳም ተናግሯቸዋል። ጌታ ኢየሱስ ይህን መከራ ከተቀበለ በኋላ በሚነሳው የትንሣኤ ሕይወትና ኃይል የሚኖረውን ጌታ መከተል የሚችሉት የመስቀሉን ሥራ በማመን ብቻ ሳይሆን መስቀል በመሸከም መሆኑን እናያለን። በክብር ትንሣኤ የተነሳውን ጌታ የሚከተሉት ደቀ መዛሙርት ሁሉ እርሱን የሚያገኙትና የሚከተሉት መስቀሉን ከተሸከሙ ብቻ ነው። ኢየሱስ ሞቶ ተነስቷል። ዛሬ የእርሱ ተከታዮች ነን የምንል፣ ወደ እርሱ ስር እየሰደድን ልንከተለው የምንሻና የምንፈልግ ሁሉ መስቀሉን ካልተሸከምን በእርሱ ስር መስደድ ፈጽሞ አንችልም። ጌታችን የመስቀሉን አስፈላጊነት የሚናገርበትን ሁኔታ ጥብቀን መመልከትና መረዳት ይገባናል። በሉቃስ ወንጌል ላይ በምዕራፍ 14 ከ25 እስከ 27 ጌታችን ሲናገር ብዙም ሕዝብ ከእርሱ ጋር ይሄዱ ነበር። ዞር ብሎም እንዲህ አላቸው፣ ማንም ወደ እኔ የሚመጣ ቢኖር አባቱንና እናቱን ሚስቱንም ልጆቹንም ወንድሞቹንም እህቶቹንም የራሱን ህይወት እንኳን ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። ማንም መስቀሉን ተሸክሞ በኋላዬ የማይመጣ ደቀ መዝሙሬ ሊሆን አይችልም እያለ መናገሩን የመስቀሉን አስፈላጊነትና ዋናነት የሚያጠነክርበትን ሁኔታ እንመለከታለን። በዚህ ቦታ ጌታችንን ለመከተል መስቀል የሚሸከም ሰው ራሱን ብቻ አይደለም የሚከዳው፣ አባቱን፣ እናቱን፣ ሚስቱን፣ ልጆቹን፣ ወንድሞቹን፣ እህቶቹን፣ የራሱን ህይወት እንኳን ሳይቀር ሊክድ የሚገባ እንደሆነ እናያለን። ዛሬ ይህ ሁኔታ በአማኞች ህይወት በብዙ አይታይብንም። አማኞች በዘረኛ አቋምና በጎሰኝነት መንፈስ የምንኖር ነን። የራሳችንን ጎሳ፣ የራሳችንን ዘር፣ የራሳችንን ማንነት ብቻ ፈላጊዎች ሆነን እንታያለን። የክርስትናን እምነት ከባዕድ አምልኮ ጋር ቀላቅለን እናምነዋለን። የምንለምነውን ጌታ ከባዕድ ጋር አዳብለን መኖር የማይከብደን ሆነናል። የጎሳ ነገር ሲነሳ፣ የዘር ነገር ሲነሳ ማንኛውንም ነገር ከእምነታችን ጋር ግባ ብለው ተቀላቀል ማለት የማይከብደን ሆነን እየታየን ነው። ከምንከተለው ጌታ ይልቅ የሥጋ ዘመዶቻችን፣ የወገናችን ነገር በልጦብን የግፍና የመከፋፈል ኃይሎችን የምንከተል ሆነናል። ኢየሱስ ጌታችን ግን ማንም መስቀሉን ተሸክሞ በኋላዬ የማይመጣ ደቀ መዝሙሬ ሊሆን አይችልም ብሏል። ኢየሱስ ክርስቶስ እርሱን ለመከተል እንዲህ ያለ ነገር የጠየቀው እርሱ በምድር ሳለ ለሚከተሉት ደቀ መዛሙርት ብቻ አይደለም። ዛሬ አሁን እኛ ባለንበት ዘመን ያለነውን አማኞች ይመለከተናል። ጌታ ኢየሱስ መስቀል ተሸክሞ እርሱን መከተልና ራስን መካድን የሚጠይቀው ለምንድን ነው? ይህንን ሁኔታ ለመረዳት እንድንችል ስለ ደቀ መዝሙር ጥቂት ሐሳቦችን መመልከት ይገባናል። ጌታ ኢየሱስ መስቀል በመሸከም የሚከተሉት ደቀ መዛሙርት የሚሆኑትን እንደሆነ ይናገራል። ደቀ መዛሙርት የሚለው መጠሪያ ጌታ ኢየሱስ በምድር ሳለ የተከተሉት ለነበሩት ለ12ቱ ደቀ መዛሙርትና ለሌሎችም የጌታ ተከታዮች ሁሉ መጠሪያ ሆኖ የዋለ ቃል ነው። ውድ አድማጮች፣ በሐዋርያት ሥራ ምዕራፍ 6 ቁጥር 1 ላይ በዚህም ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ አገር ወጥተው የነበሩት አይሁድ በይሁዳ ኖሮ በነበሩት አይሁድ አንጎራጎሩባቸው የሚል ቃል እናያለን። ይህ የሚያሳየን ጌታችን ሞቶ ከተነሳ በኋላ ጌታን እያመኑ የመጡት በርካታ አማኞች በሙሉ ደቀ መዛሙርት እንደሆኑ ነው የምናየው። ምክንያቱም በዚህም ወራት ደቀ መዛሙርት እየበዙ ሲሄዱ ይላል። 12ቱ ብቻ ሳይሆኑ ያመኑ የመጡት ሁሉ ደቀ መዛሙርት መሆናቸውን ያሳያል። ጌታችን ሞቶ ሲነሳ ለ11ዱ ደቀ መዛሙርት የሰጣቸው ትልቁ ተልእኮ በመባል የሚታወቀው በማቴዎስ 28 ከ19 እስከ 20 ላይ ያለው ቃል ስልጣን ሁሉ በሰማይና በምድር ተሰጥቶኛል፣ ስለዚህ ሂዱና ህዝቦችን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው፣ ያዘዝኳችሁንም ሁሉ እንዲጠብቁ አስተምሯቸው፣ እኔም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ የሚል ቃል ተናግሮ ነበር። ይህ የሚያሳየን በሐዋርያት ስብከት ክርስቶስን አምነው የሚከተሉ ሁሉ ደቀ መዛሙርት እንደሚሆኑ ነው የምንመለከተው። ደቀ መዝሙር መሆን ማለት ጌታ ኢየሱስን አምነው እርሱን እየተከተሉ ከእርሱ ጋር በቀረበ ግንኙነትና ህብረት በክርስቶስ ኢየሱስ የሚኖሩ ክርስቲያኖችን ሁሉ የሚመለከት ቃል ነው። ደቀ መዝሙር ክርስቲያን ነው። ክርስቲያን ነኝ የሚል ሁሉ ደቀ መዝሙር የሆነ ብቻ ነው። ደቀ መዝሙርነት በክርስትና እምነት ለተለዩ አማኞች የሚሰጥ መጠሪያ አይደለም። ከላይ ባየነው በሉቃስ ወንጌል ውስጥ ብዙ ህዝብም ከእርሱ ጋር ይሄዱ ነበር፣ ዞር ብሎም እንዲህ አላቸው የሚለው ቃል ይከተሉት የነበሩትን ሰዎች ሁሉ ጌታ የተናገረበትን ሁኔታ ያሳያል። ማንም ወደ እኔ የሚመጣ ቢኖር ይላል። ማንም ማለት እሱን ወደሚከተል እሱን በማመን ወደ እሱ የሚጠጋን ሁሉ ነው የሚያሳየው። ማንም ወደ እኔ የሚመጣ ቢኖር አባቱንና እናቱን፣ ሚስቱን፣ ልጆቹንም፣ ወንድሞቹን፣ እህቶቹን፣ የራሱን ህይወት እንኳን ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። መስቀሉንም ማንንም ይላል እንደገና ማንንም መስቀሉንም ተሸክሞ በኋላ የማይመጣ ደቀ መዝሙሬ ሊሆን አይችልም ይላል ኢየሱስ ክርስቶስ በብዙ ቁጥር ይከተሉት ለነበሩ ሰዎች ዞር ብሎ የተናገረው ቃል መሆኑን መርሳት የለብንም። ስለዚህ ጌታ ኢየሱስ የሚናገረው የኢየሱስ ደቀ መዝሙር ነኝ የሚልን ሁሉ ወይም ሆናለው የሚልን ሁሉ ደቀ መዝሙር ሆኖ ለመኖር በጌታ ትእዛዝ የሚመጣውን ሁሉ የሚመለከት ነገር እንደሆነ እንመለከታለን። ደቀ መዝሙር የሆነውም ሁሉ ማለትን ክርስቲያን ነኝ የሚለውን ሁሉ የሚመለከት ነው ማለት ነው። ክርስቲያን መሆን ወይም ደቀ መዝሙር መሆን የማይለያዩ ነገሮች ናቸው። ስለዚህ ይሄ ራስን በመካድ መስቀልን በመሸከም የሚኖረው ህይወት የደቀ መዝሙር የክርስቲያን ሁሉ ህይወት ነው ማለት ነው። ራስን መካድ ከዚህ ዓለም ኑሮና ህይወት መውጣት አይደለም። ራስን መካድ መማርን፣ መስራትን፣ ነግዶ አትርፎ መኖርን፣ በሌሎችም ማህበራዊና ኢኮኖሚያዊ ጉዳዮች የሚኖረንን ተሳትፎና ድርሻችንን እየተወጣን የምንኖረው ኑሮ የሚቃወም አይደለም። ጌታችንን በገንዘባቸው የረዱት ሴቶች ነበሩ። ጳውሎስ ሐዋርያ ከሆነ በኋላ ድንኳን እየሰፋ ኖሯል። ጵርስቅልና አቂላ የሚባሉት የጳውሎስ ወዳጆች ስራቸው ድንኳን መስፋት ነበር። ሊዲያ የምትባል ሴት ሐር የምትሸጥ ነጋዴ ነበረች። ጌታን የምትፈራ እግዚአብሔርን የምትፈራ ሴት ነበረች። ጳውሎስ የሰበከውን ወንጌል ሰምታ ጌታን ካመነች በኋላ በቤቷ መተው እንዲኖሩ ለምና ያስተናገደች ሴት ነች። ጌታችን አንዳንዶቹ ከስራቸው ለይቶ ጠርቶ ደቀ መዛሙርት አድርጓቸዋል። አሳ ሲያጠምዱ የነበሩትን ጴጥሮስን፣ ወንድሙን እንድርያስን፣ ዮሐንስን፣ ያዕቆብን ስራቸውን ትተው ጌታችንን እንዲከተሉት ሆነዋል። ማቴዎስ ግብር ሰብሳቢውን ከመቅረጫው ገበታ ላይ ተከተለኝ ብሎ ጠርቶታል። የደቀ መዝሙር ህይወት በጌታ ጠሪነት የሚጀምር እንጂ በሰው ፈቃድ የሚከናወን አይደለም። አንዳንዶቹ ለተለየ አገልግሎት እንደ ጳውሎስ፣ እንደ ጴጥሮስ፣ እንደ ዮሐንስ ለሙሉ ጊዜ አገልግሎት ህይወታቸውን ሁሉ ሰጥተው ሱበላካቸው ቦታ ሁሉ ሄደው እንዲያገለግሉ ያደርጋል። ነገር ግን የጌታ ደቀ መዛሙር ተብለው ይጠሩ የነበሩት ሁሉም እንደ ሐዋርያት አልኖሩ። ሁሉም አንድ ካንድ አካባቢ ወጥተው ወደ ሌላ ቦታ የግድ አልሄዱ። ስለዚህ የደቀ መዝሙር ህይወት ለአማኞች ሁሉ ለክርስቲያኖች ሁሉ የተሰጠ ህይወት ነው። በትዳር ብንኖር ያለ ትዳር ብንሆን ብንነግድ አስተማሪ ተማሪ ብንሆን የቤት እመቤት ብንሆን ማንኛውንም አይነት የህይወት ሁኔታና ኃላፊነት ላይ ተቀመጥን ብንሆን ሁላችንም የክርስቶስ ደቀ መዝሙር ነን። በምንኖርበት ህይወትና ሁኔታ ሁሉ ውስጥ እግዚአብሔር በፈቀደልን ስፍራና ቦታ ኑሯችንን በምንኖርበት ክልል ሁሉ ውስጥ ያለ ክርስቶስ መስቀል መኖር አንችልም። መስቀሉን ሁልጊዜ መሸከም አለብን። የጌታችንን ጥሪ ታዘው የሚከተሉት በራሳቸው ፈቃድ ሊከተሉት የሚወዱ ማንም የለም። ደቀ መዝሙርነት በጥሪ ነው፣ ጌታን በመታዘዝ ነው። የደቀ መዝሙር ህይወት በጌታ ጠሪነት ይጀምራል እንጂ ሰው በፈቃዱ ደቀ መዝሙርነትን ልምረጥ ብሎ ልሁን ብሎ አይሆንም። የጌታን ጥሪ ያልታዘዘ ጌታ በወንጌል የሚጣራውን ጥሪ አምኖ የእግዚአብሔር ቃል እንዲህ ይለኛል ብሎ እግዚአብሔር በቃሉ እንዲህ ይናገራል ብሎ ለእግዚአብሔር ስልጣንና ለቃሉ ስልጣን ተገዝቶ የሚኖር ህይወትን አመልካች ነው የደቀ መዝሙር ህይወት። የክርስቲያን ህይወት በሁለመናው ይሄ ነው። የደቀ መዝሙር ህይወትና ኑሮ በወንጌል ለሚመጣ ለጌታ ጥሪ ምላሽ በመስጠት የሚደረግ ህይወትን የሚያሳይ መሆኑን አጥብቀን መመልከት አለብን። በሰው ፍላጎት ምርጫ የሚጀመር ሰው ደስ ሲለው የሚያረገው ሲመቸው የሚሆነው ነገር አይደለም። ደቀ መዝሙር በትክክል አንድ ሰው ሆነ የሚባለው ጌታን እንዲከተል የሚያደርገው ኢየሱስ ያስተማረውን ትምህርት አምኖ በመቀበል በመታዘዝ ሲኖር ብቻ ነው። አንድ ጌታ ደቀ መዝሙር በማቴዎስ ምዕራፍ 8 ቁጥር 21 ላይ ስንመለከት ጌታ ኢየሱስን እንዲህ ሲል ጠየቀው። ከደቀ መዛሙርቱም ሌላው ጌታ ሆይ አስቀድሜ እንድሄድ አባቴ እንድቀብር ፍቀድልኝ ሲል እንመለከታለን። ጌታ ኢየሱስ የሰጠው መልስ ሙታን ሙታናቸውን ይቀበሩ አንተ ግን ተከተለኝ የሚል መልስ ነበር የሰጠው። አባቴ ልቀበር ለሚል ሰው ጌታ ኢየሱስ እንዲህ መመለሱ ለብዙዎች አስቸጋሪ ሆነባቸዋል። ብዙ የመጽሐፍ ቅዱስ እንድምታዎችን ስንመለከት በርካታ የመጽሐፍ ቅዱስ መምህራንና ተማሪዎች ሲያስተምሩ ስንመለከት ይህ ሰው አባቱ ያን ጊዜ የሞተ ላይሆን ይችላል የሚል አመለካከት አለ። አባቴን እጄ አስታምሜ ቀብሬ ሁኔታውን ሁሉ አጠናቅቄ ልምጣ ከዛ በኋላ ልከተል በማለት የጠየቀ አድርገው የሚያቀርቡ መምህራን አሉ። አንዳንዶችም እንደዚሁም የመጀመሪያ ልጅ አባቱን ከቀበረ በኋላ ኦልሞስት አንድ አመት ሙሉ እንደገና ሁለተኛ ቀብር ያደርጋል። አመት ሙሉ ተቀብሮ የነበረውን የአባቱን ሬሳ አውጥቶ ባይሁድ ልማድ ያንን አጽሙን አስተካክሎ በመቃብር ውስጥ በትክክለኛ ሁኔታ እንዲቀመጥ አመቻችቶ ሁለተኛ ቀብር ያደርጋል። ይሄን ሁሉ አድርጌ ጨርሼ ልምጣ ነው የሚለው የሚሉም አሉ። ይሁን እንጂ ጌታ ኢየሱስ በዚህ ቦታ የሰጠው መልስ የሚያመለክተው ደቀ መዝሙርነት ሌላ ፕሮግራም አውጥቼ ጨርሼ ተመልሼ ከዛ በኋላ ከተላሃለሁ የሚባል አይደለም። ደቀ መዝሙርነት ጌታ ከጠራን በኋላ እንድንከተለው ካደረገ በኋላ በፈለግን ጊዜ የምናደርገው ትምህርት ጀምረን አቆመን እንደምንቀጥል ወይም ደግሞ አለ አይደለም ስራ አንድ ቦታ ሰርተን ፈቃድ ወስደን እንደምንሄድ የሚከናወን ነገር እንዳልሆነ ነው የሚያሳየው። በዚህ ክፍል እንደምንመለከተው ጌታችን ኢየሱስ ክርስቶስ ከላይ ካስተማረው ጋር አባቱን እናቱን ወንድሙን እህቱን ሚስቱን ልጆቹን የራሱን ህይወት እንኳን ሳይጠላ ብሎ ስላለ ደቀ መዝሙርነት ዋጋ የሚያስከፍል ከአባት ከእናት ሁሉ የሚበልጥ እንደሆነ እንመለከታለን። ጌታ ኢየሱስ ክርስቶስን እከተላለሁ ብሎ የሚል ሰው ሲመቸው አይደለም የሚከተለው፣ ሲደላው አይደለም የሚከተለው፣ ደስ ሲለው አይደለም የሚከተለው፣ የራሱን ፈቃድ በመካድ ነው። የማይመች ሁኔታ በገጠመው ጊዜ በሚሆንበት ጊዜ ሁሉ የክርስቶስ ተከታይ ነው ማለት ነው። ይህ ደቀ መዝሙር እንዴት ነው አባቱን ለመቅበር ጌታን መጠየቅ የፈለገው? የሰውየውን ጥያቄ ጌታችን የሰጠው መልስ እጅግ በጣም አስቸጋሪ ሊሆንብን ይችላል። ግን ኢየሱስ ክርስቶስ ጌታችን እንዲህ ባለ መንገድ ሊጠይቅ መብት የለውምን? አባቱ ሊሞት የሚችል መሆኑን በመመልከት አባቱን ቀብሬ ልምጣ ብሎ ቢል ምን አለበት? ያን ማድረግ አይችልምን? ጌታ ኢየሱስ የሰጠው መልስ ደቀ መዝሙርነት ሰው በፈቃዱ ባሻው ጊዜ የሚኖረው ህይወት ሳይሆን ለጌታ ስልጣን ሙሉ በሙሉ በመገዛት የሚኖረው ህይወት እንደሆነ እንመለከታለን። እግዚአብሔር ስም የተባረከ ይሁን። ጌታን መከተል ፕሮግራም አውጥተን የምናደርገው ነገር አይደለም። በራሳችን ምርጫና በተመቸን ጊዜ የምንኖረው ህይወት አይደለም። ደቀ መዝሙርነት የመታዘዝ ህይወትን የሚያሳይ ነው። ፈቃዱን ለእግዚአብሔር ያስገዛ ሰው ህይወት ነው። ጌታ ኢየሱስ እርሱን ለመከተል መስቀል መሸከም እንደሚገባን ይናገራል። ጌታ ኢየሱስን የሚከተል ሰው መስቀል የተሸከመ ሰው መሆን ያለበት ፈቃዱን ለጌታ ፈቃድ የሚያስገዛ ሰው መሆን ስላለበት ነው። እርሱ በወደደው በመረጠው በተመቸው ሁኔታ አይደለም ጌታን የሚከተለው። ደቀ መዝሙርነት ጌታን ለመከተል መስቀል መሸከም ያለበት ለዚህ ነው። ውድ አድማጮች፣ ጌታ ኢየሱስ ይህንን የሚያህል ነገር እንዴት ሊጠይቅ ቻለ? ጌታ ኢየሱስ ለሰው ልጆች የቱን ያህል ነው ለኛ የተሰጠው? እግዚአብሔር አንድያ ልጁን ለሰው ልጆች ሁሉ የሰጠው እስከምን ድረስ እንደሆነ ማወቅ አለብን። የተሰጠን የእግዚአብሔር አንድያ ልጅ ነው። የተሰጠን እግዚአብሔር ከፈጠራቸው መላእክቶች መካከል አንዱ አይደለም። ከአባቱ ጋር በመለኮታዊ ባህሪ የሚተካከል የሚታየና የማይታየውን ፍጥረት ካለመኖር ወደ መኖር ያመጣ የሁሉ ባለቤት የሁሉ ጌታ የሆነው ኢየሱስ ክርስቶስ ነው ለኛ የተሰጠን። ይህ ጌታ ለኛ የተሰጠን እንዲጎበኘን መጥቶ እንዲያይን ብቻ አይደለም፣ የኛን ባህሪ ተካፍሎ መላእክቶች ወደ ሰው እንደሚመጡ አልመጣ። ከድንግል ማርያም በነሳው ሥጋ ለዘላለም የእግዚአብሔር ልጅ የነበረው ለዘላለምም የሰው ልጅም የእግዚአብሔር ልጅም ሆኖ የሚኖር ሆኖልናል። ክብር ለእግዚአብሔር ይሁን። ይህ ጌታ ለኛ የተሰጠው በማንነቱ ከድንግል በነሳው ማንነቱ ብቻ አይደለም፣ የከፈለውን መስዋዕት ሁሉ ልናስብ ልናስተውል ይገባል። ጌታ ኢየሱስ ክርስቶስ እኛ በእርሱ በማመን የዘላለም ሕይወት እንዲኖረን እንጂ እንዳንጠፋ እግዚአብሔር አንድያ ልጁን የሰጠን እስከ መስቀል ሞት በሆነ ፍቅር መስዋዕት ሆኖልን ነው። ሙሴ በምድረ በዳ እባብ እንደሰቀለ ኢየሱስ ተሰቅሎ ኃጢአት ከነደፈን ሰይጣን ካመጣብን ውርደትና ጉዳት ሁሉ አውጥቶናል። ለእያንዳንዳችን ጌታችን መታረቂያችን፣ መዳኛችን፣ መፈወሻችን፣ መጽደቂያችን የሆነ ጌታ ነው። ነፍሱን ለወዳጆቹ አሳልፎ የሰጠን ሰዎች ለሰዎች ውለታ የሚመጥን ስጦታ ለመስጠት ይሞክራሉ። ለጌታ ኢየሱስ ውለታ ምላሽ እንስጥ ብለን ብንል ምን እንሰጣለን? ምንድነው እንሰጠው? ነፍሱን አሳልፎ ለሰጠልን ኢየሱስ ነፍሳችንን መካድ ትልቅ ነገር አይደለም። እኛ ሰዎች ለሀገራቸው፣ ለአንድ ፖለቲካ፣ ለአንድ አይነት ዓላማ ለጥይት ደረታቸውን እየሰጡ ሚስቶቻቸውን፣ ልጆቻቸውን፣ ኑሯቸውን ሁሉ እየተዉ መስዋዕት ይሆናሉ። ለጌታ ለኢየሱስ ክርስቶስ ነፍሱን ክዶ ራሱን የሚሰጥ ሰው በሙሉ ነፍሱን ያገኛታል፣ አያጣትም። ኢየሱስ ትንሣኤና ሕይወት ነው። ብንሞት እንኳን ሕያዋን ያደርገናል። ሞትን ያሸነፈልን ጌታ ነው። ስለዚህ ለናዝሬቱ ኢየሱስ ክርስቶስ ራሳችንን ስንሰጥ ራሳችንን በሁለመናችን ልንሰጠው ይገባናል። ነፍሱን አሳልፎ ለሰጠልን ኢየሱስ ነፍሳችንን መካድ ትልቅ ነገር አይደለም። ጌታችን እንዳለው ራሳችንን አንክድም ብለን ከጌታ ይልቅ ለኔ የኔ ነገር ይሻላል ይበጃል ብለን የምንኖረው ነገር ሁሉ ነፍሳችንን ያጠፋታል እንጂ እንድናገኛት እንደማያደርገን ጌታ ተናግሯል። ነፍሱን የሚያገኝ ያጠፋታል ብሏል። ስለ ጌታ ስለ ኢየሱስ ክርስቶስ ብለን ነፍሳችንን መስቀል ብንሸከም ግን አናጣትም፣ እናገኛታለን። ይህ እውነት ነው። እርሱ ክቡር ሕይወቱን ለመስቀል ሞት አሳልፎ የሰጠው የእኛን የተዋረደውን ሕይወታችንን ለማዳን ነው። በትንሣኤው ዋስትና አለን። ውርደታችንንና እርግማናችንን በመስቀል ላይ ያስወገደልን ኢየሱስ ክርስቶስ በትንሣኤው የማይጠፋ ሕይወት ባለቤት ሆኖልን ውድ ወገኖቼ እንድንኖር ባለቤት ሆነ እንድንኖር ያደርገናል። እንዲህ በመሰለ ታላቅ መስዋዕትነት ራሱን የሰጠውን ጌታ እንዴት ነው የምንከተለው? እንዴት ነው እርሱን የምንጠጋው? ስር በእርሱ የምንሰደው በምን አይነት ቅርበትና ጥልቀት ነው? በምን አይነት መሰጠት ነው? እስከ ምን ድረስ ነው በእርሱ ስር የምንሰደው? ኢየሱስ ማን እንደሆነ ምን እንዳደረገላቸው የሚያውቁና የሚያስተውሉ ሁሉ ሲከተሉት መስቀል መሸከማቸውን ከምንም አይቆጥሩትም። ምክንያቱም ኢየሱስ ክርስቶስ ይህ ሁሉ ከሚገባው በላይ ነው። በሮሜ 8:36 ላይ ስለ አንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጠርን ይላል። ኢየሱስን በመከተላቸው የሱ ደቀ መዝሙር በመሆናቸው እሱን በመጠጋት ስር ሰደው በርሱ ለመኖር በመፈለጋቸው ከጌታ ከኢየሱስ የተነሳ የሱ በመሆናቸው የሱ ተከታዮች በመሆናቸው እሱን በማምለካቸው እየተጠሉ እየተሰደዱ እንደኖሩ ደቀ መዛሙርቱ እናያለን። በራእይ 12:11 ላይ እነርሱም ከበጉ ደም የተነሳ ከመስከራቸውም ቃል የተነሳ ድል ነሱት ነፍሳቸውንም እስከ ሞት ድረስ አልወደዱ ይላል። እኔና እናንተ ይህንን ጌታ ለመከተል በእነዚህ አይነት ሁኔታ መስከረነት ከተነገረላቸው መካከል እንደ አንዶቹ እንድንሆን ነፍሳችንን እስከ ሞት ድረስ በማንወድበት ሁኔታ ኢየሱስን እንከተለው ይገባል። ወደ ወገኖቼ በዚህ ቦታ ላይ ይሄንን ነገር سنማር ልብ ብለን መመልከት አለብን። ጌታ ኢየሱስ ክርስቶስን መውደዳችንን እናሳየው በሳምንት አንድ ቀን ቤተክርስቲያን በመሄዳችን አይደለም፣ በተወሰኑ ቀናቶች በመጾማችን ወይም በመጸለያችን አይደለም፣ ወይም ከኪሳችን ገንዘብ አውጥተን ለድሃም ሆነ ለሌሎች ለተቸገሩ ሰዎች ቸርነት በማድረጋችን አይደለም። እነዚህ ሁሉ ነገሮች መልካምና የተገቡ ናቸው። ነገር ግን ጌታ ኢየሱስ ክርስቶስን መውደዳችንን የምናየው እንደሚታረዱ በጎች እንደተቆጠሩለት ነፍሳችንን ክደን ደመስቀሉን ተሸክመን ራሳችንን እየካድን ከተከተልነው ብቻ ነው። በክርስቶስ ስር ምን ሰደው እንደዚህ ነው። ጌታ ኢየሱስን በበዓላት ብናከብረው ጌታ ኢየሱስ ክርስቶስን መውደዳችንን በተለያዩ ነገሮች ብንገልጥ መስቀሉን ተሸክመን ራሳችንን እየካደን ካልተከተልነው እውነተኛ የደቀ መዝሙር ህይወት የክርስቲያን ህይወት መኖር እንደማንችል ኢየሱስ ክርስቶስ ደጋግሞ አስተምሯል። ልብ እንበል፣ ጌታ ኢየሱስ የተናገረው ማንም ወደኔ የሚመጣ ቢኖር አባቱን እናቱን ሚስቱን ልጆቹን ወንድሞቹን እህቶቹን የራሱን ህይወት እንኳን ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም አለ ኢየሱስ። አይችልም ማለት አይችልም ነው። ማንም መስቀሉን ተሸክሞ በኋላዬ የማይመጣ ደቀ መዝሙሬ ሊሆን አይችልም። ከላይ በተደጋጋሚ እንዳሳየሁት ደቀ መዝሙር ማለት ክርስቲያን የሆነ መሆን ማለት ነው። ደቀ መዝሙር አድርጓቸው ነው ያለው ጌታ ኢየሱስ። ክርስቲያን የሚለው ስም አህዛብ በነበሩ ሰዎች፣ ጌታን ለሚከተሉ ሰዎች የተሰጠ ነው። ከዛ በፊት ክርስቲያኖች ክርስቲያን ተብሎ አይጠሩ። ጌታ ኢየሱስም ክርስቲያን አይላቸውም ደቀ መዛሙርቱ። ሐዋርያትም በመጽሐፍ ቅዱስም እንደምንመለከተው የጌታ ተከታዮች ደቀ መዝሙር ነው የሚባሉ። ክርስቲያን የሚለው ስም የክርስቶስ ተከታይነትን የሚያሳይ ሆኖ በአህዛብ የተሰጠ እንጂ በጌታ የተሰጠ አይደለም። ስለዚህ እውነተኛ ደቀ መዝሙር መሆን ማለት እውነተኛ ክርስቲያን መሆን ማለት ጌታ ኢየሱስ ደቀ መዝሙር ሆኖ ከጌታ በኋላ የሚከተለው ደቀ መዝሙር ሁሉ መስቀሉን የተሸከመ የሰማነውን ሁሉ ለደህንነት ያደርግልን በጌታ በኢየሱስ ክርስቶስ።
አድማጮቻችን፣ ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiopiacgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።